guardará.
ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀምሯል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል አደረሳችሁ ማለት እንወዳለን። ዛሬም በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያልናቸውን መራርጠን ይዘናል። የአውደ ዓመት ሙዚቃዎችም አሉን። አብራችሁን ታመሹ ዘንድ የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን በማቀናበር ነው። አብራችሁን ኢትዮጵያ ባለስልጣናት የአዲስ አበባ ከተማን ለማልማት በያዙት እቅድ መሰረት በታሪካዊቷ ፒያሳ የተካሄደው ፈረሳ ነዋሪዎቿን ለከፍተኛ ሀዘን ዳርጓል። ተቺዎችም መንግስት የአዲስ አበባ የኮሪደር ልማት ብሎ የጀመረውን የከተማ እድሳት እቅድ ህንጻዎችን ከማውደም ባለፈ ማህበራዊ ትስስርን እያፈራረሰን ይላሉ። የአጃንስ ፍራንስ ፕሬስ ያደረሰንን ዘገባ ስመኝሽ ቆየ ካነጋገረቻቸው ነዋሪዎች ጋር አርጋ እንደተከታዩን ዘገባ አሰናድታለች።
ለወጣቷ ሰሚራ ፒያሳ የኢትዮጵያ ርዕሰ መዲና አዲስ አበባ እምብርትና የዘመናዊነት አውራ ብቻ አይደለችም፣ እትብቷ የተቀበረበት ታሪካዊ የትውልድ ቦታዋም ናት። ሰሞኑን የከተማው አስተዳደር በሚያካሄደው የኮሪደር ልማት አብዛኛው የፒያሳ አካባቢ በመፍረሱ ሰሚራ በከፍተኛ ሀዘን ውስጥ ትገኛለች። ታሪካችንና ማንነታችን የጠፋው ትላለች በጥልቅ ማዘኗን ስትገልጽ። የኢትዮጵያ ባለስልጣናት ከተማዋን ለማዘመን በያዙት እቅድ መሰረት ባለፉት ሳምንታት አፈር ገፊ ቡልዶዘር መኪናዎች በፒያሳ ስፍር ቁጥር የሌላቸውን ህንጻዎች አፍርሰዋል። አንዳንዶቹ ደግሞ ከመቶ ዓመት በላይ እድሜ ያስቆጠሩ ናቸው። በአንድ ወቅት ደማቅ የነበሩ አካባቢዎች አሁን ወደ አዋራማ የቆሻሻ ክምር ተለውጠዋል። የአካባቢው ነዋሪዎችም ያለበቂ ማስጠንቀቂያ ቤታቸውንና የንግድ ስፍራቸውን ለቀው እንዲወጡ ተደርገዋል። በኢትዮጵያ የመጀመሪያው የባቅላባ መጋገሪያ ከነበረው ኬክ ቤት እስከ ወርቅ መሸጫ ሱቆችና በጣም ብዙ ሰዎች ይሰበሰቡባቸው እስከነበሩ ኬክ ቤቶች በርካታ ታሪካዊና ተወዳጅ ቦታዎች ሙሉ ለሙሉ ጠፍተዋል። በፒያሳ ተወልዶ አድጎ እዚያው በንግድ ስራ ይተዳደር የነበረው ዮናታን ኃይሉ ከሲኒማ ኢምፓየር አንስቶ ፒያሳን ወደ ታች መመልከት ይረብሻል ሲል ስሜቱን ለአሜሪካ ድምጽ አጋርቷል።
በጣም የሚረብሸው በጣም ያደግሽበት የተወለድሽበት አካባቢ ጦር ሜዳ እንኳን እንደው የምታያቸው አካባቢዎች ውስጥም ቦታዎች ላይ ትታያለሽ። ከአምፔር ጋር ቆመሽ ወደታች ብታይ በጣም ነው ልብ የሚያደርገው፣ በጣም ነው የሚረብሸው። አፈራረሱ ራሱ ይሄ በጣም በሚያሳዝን ሁኔታ በጣም ነው የሚረብሸው።
ከብሪቲሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም 39 ዓመታትን በፒያሳ ኖሮ አሁን ደግሞ ልጆቹን በዚያው እያሳደገ ነበር። ከልጅነት እስከ ዕውቀት የኖረበት ፒያሳ ግን እንደሚፈርስ በተነገረው ሁለት ሳምንት ባልሞላ ጊዜ ውስጥ ታሪክ ሆኗል ይላል።
እዛ አካባቢ ተወልዶ እንዳደገ ሰው ታምራት ምን ይሰማሃል? ጎረቤት እትዬ ነሽ ምን ይሰማቸዋል? ልብሳቸውን ይማረው እናትና አባቴ በሕይወት የለም። ቢኖር አቶ ማረጋ ምን ይሰማውታል ተብለው ተጠይቆ ዳታ ተሰብስቦ ማህበራዊ ህይወታችሁ ምንድን ነው? ይህ አማራጮች አሉ ተብሎ በፍላጎት ሲሆን እኮ ማለት ለውጥን ማን ይጠላል? ተፈጥሯዊ አይደል ለውጥ ማን ይጠላል? ግን ደግሞ ያንን ደግሞ በተለያየ ዓለምም እኮ ወልድ ሲቲዎች እኮ ተከብሮ ይኖራሉ አይደል? አይ ነው አሁን የተወልጄ ያደግኩበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው። መሰረተ ልማት የለውም። እጅግ በጣም ጥንታዊ ከተማ ነው። ግን ያለውስ ማህበራዊ መስተጋብር ክፉ ጎረቤት ይናፍቃል እኮ። ባን ድን በግድ እኮ ወጣን አይደል? ወረዳ ብትሄጂ ክርክር ነው። በስነ ስርዓት የሚያናግርሽ የለም። ለምትችል ለመጠየቅ ብትሄጂ ነገሮችን ሁሉ ከፖለቲካ ጋር አያይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው።
የሰላሳ ዓመቷ የመንግስት ሰራተኛ ሰሚራ ደግሞ እጅግ የምንወዳቸው የነበሩ ብዙ ታሪኮቻችን ወድመዋል ትላለች። አጃንስ ፍራንስ ፕሬስ እንዳናገራቸው በርካታ የፒያሳ ነዋሪዎች እርሷም ሊደርስባት የሚችለውን አጸፋ በመፍራት ትክክለኛ ስሟ እንዲጠቀስ አትፈልግም። ያካባቢው ባለስልጣናት ሰሚራ ተወልደ ያደገችበት ቤት እንደሚፈርስ ለቤተሰቦቿ ያሳወቁት የሚፈርስበትን ትክክለኛውን ቀን ሳይነግሩን ነው ትላለች። ያንደ ጻል ልጅናት የሆነችውና በችኮላ በተፈጸመው ርምጃ በጠፉና በተጎዱ የቤተሰቦቿ ትዝታዎች ሀዘን ውስጥ የምትገኘው ሰሚራ በሳምንቱ ውሃና መብራት አቋረጡብን፣ ከዚያ ባንድ ቀን ከግማሽ ቤቱን እንድንለቅ ማስጠንቀቂያ ሰጡን ስትልም ሂደቱን ታስረዳለች። ሌላው የፒያሳ ነዋሪ ሳሚም ተመሳሳይ ታሪክ ይናገራል። የአባቱ ንብረት የሆነውን የሳሚን የማተሚያ ቤት ንግድና ሌሎች ሱቆችን የያዘው ህንጻ ሲፈርስ የነበረውን ሁኔታ ሲያስታውስ ሁሉም ነገር በብርሃን ፍጥነት ወደ አለመኖር ተለወጠ ይላል ሳሚ። የራሴ ሱቅ ነበረኝ፣ አሁን ግን ምንም የለኝም የሚለው የ40 አመቱ ጎልማሳ አሮጌ ሊሆን ይችላል፣ ቆሻሻ ግን አይደለም፣ ለኛ ቅርሳችን ነው ሲል ሀዘኑን ይገልጻል። ተቺዎችም መንግስት የአዲስ አበባ ኮሪደር ልማት ብሎ የጀመረው የከተማ አድሳትና የማስዋብ እቅድ ነባር ህንጻዎችን ከማውደም ባለፈ ከልዩ ልዩ የማህበረሰብ ክፍል የተውጣጡ ሰዎች በፒያሳ የገነቡትን ማህበራዊ ትስስርም ያፈራረሰ ነው ይላሉ። አቶ ኤርሚያስ ተሰማ የስነ ህንጻና የከተማ ልማት ባለሙያ ናቸው።
በረጅም እድሜ ማስቆጠሩ መንደሮች ውስጥ ያለው ማህበራዊ ህይወት በጣም ጠንካራ ነው። እርስ በርስ ተሳስሮ ነው ሰው የሚኖረው። ስለዚህ ለምሳሌ አንድ በእድሜ የገፉ አዛውንት ቢኖሩም በጎረቤቶቻቸው መደበኛ ያልሆነ ጥበቃ ይደረግላቸዋል፣ እንክብካቤ ይደረግላቸዋል። አንድ ነገር ቢሆኑ ሮጦ የሚደርስላቸው ጎረቤት ይኖራቸዋል። ከዛ በተጨማሪ በእድርና በመሳሰሉት ማህበራዊ ትስስር ውስጥ የተሳሰሩ ናቸው። አንዳንድ አሉ ለምሳሌ ከሰው ቤት የሰው ቤት እየሄዱ አንዳንድ ተባራሪ ስራ እየሰሩ ከዚህ ማህበራዊ ትስስር ጋር ጥገኛ ሆነው የሚኖሩ ሰዎች አሉ። እና በቂ መሰረተ ልማት የሌለውን ማህበረሰብ እንደ መሰረተ ልማት ሆኖ ያገለገለው ይሄ የነበረው ማህበራዊ ትስስር እና ይሄ ማህበራዊ ትስስር ሳይነካ ለማስቀጠል ምንድን ነው የሚደረገው? አካባቢውን በሚታደስበት ጊዜ አንደኛ ሙሉ በሙሉ በአንድ ያናደርገውን በሂደት እናደርግና ከዛ በኋላ የሆነውን አካባቢ ላይ አዲስ ቤቶች ሰርቶ ነዋሪዎቹን እዛው እንዲዘዋወሩ በማድረግ አትሊስት እንትኑን እንኳን ይሄ የሚታየውንና የሚዳሰሰውን ነገር እንኳን መጠበቀው አንችል፣ ቢያንስ ግን የማህበረሰቡን ማህበራዊ ትስስር ግን የመጠበቅ ግዴታ ያለብን ይመስለኛል። እና በዚህኛው ልማት ውስጥ ከቅርስ ካለመጠበቁ በላይ በጣም የሚያንገበግበውና ማድረግ የነበረብን ትልቁ ነገር ይህንን ማህበራዊ ትስስር መጠበቅና ሰዎቹን ከአካባቢያቸው አለመንቀል ነበረ።
በአራዳ ክፍለ ከተማ የሚገኘው አካባቢ ፒያሳ የሚለውን ስያሜ ያገኘው እንደ አውሮፓውያን አቆጣጠር በ1930ዎቹ ኢትዮጵያን ወሮ ቦታውን በተቆጣጠረው የጣሊያን ሙሶሎኒ ኃይሎች ነው። እስካሁን ስያሜውን እንደያዘ የዘለቀው ፒያሳ በ20ኛው መቶ ክፍለ ዘመን መባቻ ላይ ሰፊ የገበያ ስፍራ ሆኖ ተገነባ። የአንትሮፖሎጂ ባለሙያው ዶሚኒክ ሃራሬ ስለ አካባቢው ሲያስረዱ ከ1889 እስከ 1913 ዓመተ ምህረት በነገሱት በዳግማዊ አጼ ሚኒሊክ ጊዜ አራዳ የኢትዮጵያ የንግድ ልብ ትርታ ነበር ይላሉ። የአዲስ አበባ አሮጌዋ ፒያሳ የተሰኘ መጽሐፍ የጻፉት ሃራሬ ታላላቅ የንግድ ቤቶችን ያስፋፉ ህንዶች፣ አርመናውያን፣ ግሪኮች፣ ፈረንሳዮችና ኢትዮጵያውያን በገበያው ዙሪያና በአቅራቢያው ባሉ መንገዶች መስፈራቸውን ያወሳሉ። ይህ ዓለም አቀፋዊ ማህበረሰብ የተለያዩ የስነ ህንጻ ተጽዕኖችን ማሳደር የቻለ ልዩ ከተማ መፍጠራቸውንም ያስረዳሉ። እንደ አውሮፓውያን አቆጣጠር ከ1920ዎቹ ጀምሮ ነጋዴዎች የሚያስተዳድሯቸው መጋዘኖች ከአነስተኛ ኪዮስኮችና ሱቆች ጎን ለጎን ስራቸውን ቀጥለው ነበር። ሀብታም ነጋዴዎችና ባለስልጣን የሚኖሩባቸው በሚያማምሩ ድንጋዮችና እንጨቶች የተሰሩ ቪላ ቤቶችም ከመጠነኛ ቤቶች በትይዩ ህብረት ፈጥረው ኖረዋል። በቅኝ ገዢዎች ከተገነቡ የከተሞች ልማት ጋር ሲነጻጸር ፒያሳን ልዩ የሚያደርገው ከሌሎች የአፍሪካ ዋና ከተሞች በተቃራኒ አፍሪካዊ ባህሪን በልዩነት ይዞ መገንባቱ ነው ይላሉ የስነ ህንጻ ባለሙያው ፒት ኔደር። የአዲስ አበባ ቤቶች የተሰኘውንና ከተመሰረተችበት ከ1886 እስከ 1936 ዓመተ ምህረት ድረስ ያለውን የኢትዮጵያ ከተማ ቅርሶች የሚዳስሰውን መጽሐፍ የጻፉት ኒያደር ከተማዋ ይበልጥ እየለማች በሄደች ቁጥር በተመሳሳይ መፍረሶችና መፈናቀሎች ውስጥ ማለፏን ያወሳሉ። ያሁኑ ፈረሳ ለየት የሚያደርገው ግን እየደረሰ ያለው ውድመት መጠንና ብዙ መኖሪያ ቤቶች በተመሳሳይ ጊዜ እየፈረሱ መሆናቸው ነው ሲሉም ያብራራሉ። የስነ ህንጻና የከተማ ልማት ባለሙያው አቶ ኤርሚያስ እንደ ፒያሳ ያሉ ከተሞች በምን መልኩ መጠበቅ እንደነበረባቸው ያስረዳሉ።
በጣም እንዲህ ክሪቲካል ወይም ደግሞ በጣም አንገብጋቢ ናቸው እነኚህ የከተማውን ታሪክ በጣም የሚያሳዩ መነሻችንን የሚያሳዩ ናቸው ብለን እናስባቸዋለን። ሰፈሮች እንደ ሰፈር መያዝ ይኖርብናል። ያ ማለት አዳዲስ እዛ ጋር የሚጨመሩ ጥቃቅን የሚሆኑ ተለቅተለቅ ያሉ የሚሆኑ ህንፃዎች፣ ግንባታዎች፣ ማንኛውም ነገሮች ህግ ይወጣላቸውና የበፊቱን ታሪክ በማያጠለሹ መልክ ወይም በማይሸፍኑ መልክ እንዲደረጉ ይደረጋል። ይህም ደግሞ የከተማ ህግ ይወጣለታል ማለት ነው። ለምሳሌ ከዚህ ከፍታ በላይ እዚህ ቦታ ላይ አይገነባም፣ በመንገድ ዳር ያሉትን ህንፃዎች አንነካም። እነኝን ሁሉ የምናደርገው ግን ጊዜ ተወስዶ ተጠንቶ ነው። ለምሳሌ ፒያሳን እንደ ፒያሳ ማንነቱን የሚገልጹት ነገሮች ምንድን ናቸው? የፒያሳ መገለጫዎች። ስለዚህ መጠበቅ ያለብን የትኞቹን ነገሮች ነገሮችን ነው ባንጠብቅ ችግር የሌለው ብለን ተነጋግሩ በባለሙያዎች ጊዜ ተወስዶ መታሰብ እና መወሰን ያለበት ነገር ነው።
እንደ አውሮፓውያን አቆጣጠር በ2018 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ በመሃል ፒያሳ ያስገነቡትን የአድዋ ሙዚየም አሳንጸዋል። በካ ተራራ ላይ በብዙ ሚሊዮን ዶላር የሚገነባውን ቤተ መንግስት ወይም የጫካ ፕሮጀክትና በርካታ ግዙፍ ፕሮጀክቶችንም አስጀምረዋል። በተባበሩት መንግስታት ድርጅት መረጃ መሰረት ከ21 ሚሊዮን በላይ ሰዎች በግጭትና በአየር ንብረት አደጋዎች ምክንያት አስቸኳይ እርዳታ በሚሹባት ሀገር ውስጥ እየተካሄደ ያለው የዚህ አይነቱ ከፍተኛ ወጪ የሚጠይቅ ቅንጡ ግንባታ ግን በብዙዎች ዘንድ ጥያቄ ፈጥሯል። በሀገር ውስጥ የሚታተመው ሪፖርተር ጋዜጣ ይፋዊ መረጃን ጠቅሶ እንደዘገበው በፒያሳ የሚታወቁ 56 ህንፃዎች ሙሉ ለሙሉ ወይም በከፊል ፈርሰዋል። የኢትዮጵያ ቅርስ ባለስልጣን ዳይሬክተር አቶ አበባው ያለው መስሪያ ቤታቸው የሀገሪቱን ቅርሶች ጉዳት እንዳይደርስባቸው በቅርበት እንደሚከታተል ይናገራሉ። በቅርቡ ለጋዜጠኞች እንደገለጹት ግን የህንፃ እድሜ ብቻውን ለቅርስነት ማዕረግ ብቁ አያደርግም ብለዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበበም ሊሰሩ የታቀዱት ሰፋፊ መንገዶች፣ የብስክሌት መጓጓዣዎችና የልጆች መጫወቻ ሜዳዎች ሁሉንም ህብረተሰብ ተጠቃሚ የሚያደርጉ ናቸው ሲሉ ፕሮጀክቱን ደግፈው ተሟግተዋል። እኛ ማፍረሳን ጀምር አንዳንድ አካባቢዎች መውደቅ ጀምረው ነበር ያሉት ከንቲባዋ ተጠብቀው ሊቆዩ የሚገባቸውን ትዝታዎች ግን ጠብቀናል ብለዋል። በፒያሳ ፈረሳ የተካሄደባቸው አብዛኞቹ ቦታዎች ለጨረታ እንደሚቀርቡ የከተማው ማዘጋጃ ቤት ባለስልጣናት አስታውቀዋል። ከመኖሪያቸው ለተፈናቀሉት ሰዎች ደግሞ የገንዘብ ካሳና የለውጥ ቦታ እንደተሰጣቸው ቢገልጹም ነዋሪዎቹ ግን ቅሬታቸውን በማሰማት ላይ ናቸው። ለአብነት ያክል ላለፉት 30 ዓመታት ፒያሳ ላይ በንግድ ተተዳደር የነበረችው አዜብ በለውጥ የተሰጣት መሬት ከመንገድ የራቀና ለመኖሪያ ቤትም ሆነ ለንግድ ግንባታ የማይመች ነው ትላለች። ሰሚራም የተሰጣት ኮንዶሚኒየም ቤት የሚገኝበት ህንጻ መስኮት፣ በርና መጸዳጃ ቤት ያልተገጠመለት፣ ውሃና መብራት በቅጡ ያልተሟላለት ራቁቱን የቆመ ህንጻ ነው ትላለች። ይብሱኑ እንስሳትን ለማኖር እንኳን ተስማሚ አይደለም በማለት ታማርራለች። ሰሚራ እንደምትለው በአንድ ወቅት ጠንካራ ማህበራዊ ትስስር የነበረው የፒያሳ ህዝብ አሁን በየቦታው ተበትኗል። ወደፊት ልጆቻችን ስለ ቅርሶቻችንና እኛ ስላደግንበት ቦታ ሲጠይቁን ምንም የምናሳያቸው ነገርም አይኖርም ትላለች። በአሜሪካ ድምጽና በአዣንስ ፍራንስ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
Get out of the sun.
ዘገባዎቻችን ይቀጥላሉ። በመቀጠል ደግሞ የምናስተዋውቃችሁ ስፖርት ፎር ቼንጅ የተባለ ለትርፍ ያልተቋቋመና ወጣቶችና በስፖርት ትስስር ላይ የሚሰራ ተቋም ነው። ወደ ዘገባ
የፎርቹኔት እግር ኳስ አካዳሚ አሰልጣኞቹ አባይ ሸረጋ በስሯ 200 የሚደርሱ ህጻናትና አዳጊ ወጣቶች ያሉ ሲሆን ከስድስት አሰልጣኞች ጋር በጥምረት በመሆን ስራውን ትሰራለች። አሰልጣኝ አባይነሽ ህጻናትና አዳጊ እግር ኳስ ተጫዋቾች በስፖርቱ ብቻ ሳይሆን ሁለገብ የሆነ ዕውቀትን አግኝተው ተወዳዳሪ መሆን ከባድ እንደሚሆንባቸው ተገልጻለች። ይህን ክፍተት ለመሙላት ስፖርት ፎር ቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱት ትስስርም እንዳገዛቸው ነው የምትናገረው።
ሰዎችን እኛ ጋር እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርገናል። የሚገርምሽ በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆቹ ሳይቀር፣ የሚገርምሽ እኛ ብዙ ስልጠና የሚመስለው እግር ኳስ ስናሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነው የሚመስለው። ግን ዴቨሎፕመንት ላይ ታች ልጆች ላይ ስትሰሪ ፕላን ያቸው መሆን ያለበት ትምህርት ነው። ከናዙ በጣም የሚገርመኝ ይሄ ፈርዘር ከኳሱ ጎን ያለውን ነገር ነው ብዙ ነገር የሚያስተምሩሽ እና በጣም ብዙ ማናቀው በእግር ኳሱ በጣም አሁን አንፈልን እኮ እንችላለን። ግን ደግሞ ከእግር ኳሱ ጎን ልጆቹ ምክንያቱም ነገር እግር ኳስ ተጫዋች ባይሆኑ ህይወታቸው እንዳይጨልም ነው። በጣም በምንድን ነው በቃ ባልጠበቅኩት መንገድ እነሱ ጋር ነው በመጀመሪያ ጊዜ ብዙ ኮቾች እኔ ብቻ ሳይሆን ብዙ ኮቾች አዋርነሱን የሚያገኙት። ከዛም በመነሳት እኛ አሁን ብዙ የምናስተምራቸው ልጆች አሉ እንደሽ በተፈጥሮ ናቹራል ያገኙት ስክሪዮንት ነገር አለ አይደለ? ተመርኩዘን እግር ኳስ ተጫዋች ነገር ባይሆኑ ብለን እንደ ካሜራማን እንደ ማኔጅመንት እናስተምራቸው ብሎች አሉ።
ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎችና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎችና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነታቸውን በመጠቀም መዋለ ንዋያቸውና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎር ቼንጅ ተቀዳሚ ዓላማ መሆኑን የተቋሙ መስራችና ዋና ስራ አስፈጻሚ አሃዱ ገብሩ ይናገራል።
እነዚህ ነገሮች እንሰራ አራት መሰረታዊ ምሰሶዎች ወይም ደግሞ የተመሰረተባቸው ዋና አላማዎች አሉ። የመጀመሪያው የትስስርና የህብረት መድረክ ማፍጠር ወይም በእንግሊዝኛው ትንሽ ይቀላል የኔትወርኪንግ ፓርትነርሺፕ ፕላትፎርም መፍጠርና እዛ ውስጥ ማን ነው የሚካተተው ስንል ኢንተርናሽናል ኦርጋናይዜሽን ለምሳሌ እንደነ ዩኤን ያቱም 2030 አጀንዳ የነሱ እንደመሆኑ መጠን ከዛ በመቀጠል የፕራይቬት ሴክተር የተለያዩ ስራዎችን የሚሰሩ ፕራይቬት ሴክተሮች አሉ፣ የፌዴሬሽኖች አሉ። ዳርጎች በአንድ ስፖርት ብቻ የተገደብን ስላልሆነ በኢትዮጵያ ያሉትን ሁሉንም ፌዴሬሽኖች በተቻለ መጡ መልኩ ለማካተት የሚጥር ነው። ከዛ ውጭ ደግሞ እንደኛ አይነት ደግሞ ሲቪል ሶሳይቲዎች አሉ፣ ስፖርት እንደ መሳሪያ የሚጠቀሙ መንግስታዊ ያልሆኑ ተቋማት አሉ። እነሱን ሚዲያውን አድርገን በተለይ እነዚህን በማስተሳሰር ትልቅ መድረክ ለመፍጠር ነው የመጀመሪያ ዓላማችን።
ተቋሙ በተለያዩ የስፖርት ዘርፎች ላይ የሚንቀሳቀስ ሲሆን የአካል ጉዳተኞችን ጨምሮ ሁሉም አዳጊዎችና ወጣቶች በስፖርት ተጠቃሚ እንዲሆኑም ያደርጋል።
ሁለተኛው ደግሞ በአካቶ ወይም በኢንክሉዥን ፕሮጀክታችን አካል ጉዳተኛውን፣ የሀገር ውስጥ ተፈናቃዩን፣ ሪፊጂውን፣ ማርጂናላይዝድ የሆኑ ደግሞ ማይኖሪቲ ግሩፕስ የሚባሉት እንደዚህ አይነቶችን በስፖርቱ የምናካትትበት ሁለተኛው ፒለራችን ነው። ሶስተኛው ይሄን ለማድረግ ኢንስቲትዩሽናል ካፓሲቲ ተቋማት ግንባታ ያስፈልገናል። ተቋማት እስካልተገነቡ ድረስ የትኛውን ፕሮጀክት ዘላቂ ሊሆን አይችልምና ዘላቂ ለማድረግ ተቋማትን የመገንባት ተቋማት የማብቃት ፕሮጀክት አለን። ወይም አንዱ ፒላራችን ሶስተኛ ፒላራችን እሱ ነው። በአራተኝነትና የመጨረሻው ፒላራችን የምንሰራበት ዲጂታላይዜሽን ነው።
የስፖርት ፎር ቼንጅ መስራች አህዱ ገቡ በተለይም የሚሊኒየሙ የልማት ግቦችን ከስፖርቱ ጋር በማቀናጀት ግንዛቤ ለመፍጠር እንደሚሰሩም ጠቁሟል።
የትምህርትን ጥራቱ ከማረጋገጥ አንጻር ስፖርቱ አንዱ መሳሪያ መሆን ይችላል የሚለውን እያሳየን እንገኛለን። ጀንደር ኢኳሊቲ ጎል 5 ላይ እንሰራለን። በተለይ በስፖርቱ የሴቶችንም የወንዶችንም እኩል ተሳትፎ ለማረጋገጥ ትልቅ አስተዋጽኦ አለው። ጎል 10 ላይ ሬዲዩስ ኢንኢኳሊቲስ የሚለው ለምሳሌ አሁን ኢኳል ፔ ሴቶችም ወንዶችም በስራም ቦታ ሊሆን ይችላል በስፖርቱም ላይ እኩል አይከፈላቸው። ስለዚህ ያንን አድቮኬት ከማድረግ ያንን ፕሮሞት ከማድረግ አንጻር የምንሰራቸው ስራዎች አሉ። ጎል 13 ላይ የክላይሜት አክሽን ያለ፣ ስለዚህ እዛ ላይ የተለያዩ እንቅስቃሴዎች አሉ። ከዛ በተጨማሪ ጎል 16 በተለይ ከከተማ ጋር ከኢሚሽን ጋር ሰስተናብል ከማድረግ ጋር የሚሄድ ፕሮጀክት አለ። ጎል 17 ላይ ፓርትነርሺፕ ፎር ዘ ግሎብ ስናል ትልቁ የምናምንበት የኛም ድርጅት መሰረት በጋራ መሰራት አለበት እና ፓርትነርሺፕ ያስፈልጋል የሚለው አሰ ፋውንዴሽን ነው።
የእግር ኳስ አሰልጣኛ አባይነሽ በስፖርት ፎር ቼንጅ አማካኝነት የአሰልጣኙ ስልጠና አድማሳችንን አስፍቶታል ትላለች። ከዚህ በተጨማሪም በስራቸው ያሉ ወጣቶች በተቋሙ ወቅቱን ያገናዘበ ራስን የማብቃትና እንዲሁም ከሀገራዊ ሁኔታው ጋር የሚጣጣሙ ስልጠናዎች ማግኘታቸውን ነው የምታስረዳው።
ስፖርቱ ጋር ተያይዞ ካፍ ኤክሰለንሲ አካዳሚ ውስጥ እዛ ብዙ የእግር ኳስ አሰልጣኞች ኦልሞስት ወደ 20 ነው ናሉ መሰለኝ ካልተሳሳትኩም። እኔም አንድ ተሳታፊ ነበርኩኝ። ልጆቹ ጋር ሰልጣኞቹ ጋር ተስፋ ምናምን ታያለሽ። እንደዚህ ሌላ ሰው መጥተውን ትምህርት ሲሰጥ ያን ያሁን እና ሀዱ እና ዶክተር ታዲዮስ ይባላል ከአሜሪካን የመጣው በቃ የሰላምን አስፈላጊነት ነው በአጭሩ ሰውዬው በአጠቃላይ ያስተማረው። እና አሁን ደግሞ በሀገር ያለንበትን ሁኔታ ታውቂያለሽ፣ ብዙ ነገር የጨላለምብን ሰዓት ላይ ነን። ስፔሻሊ ያ ትምህርት የተሰጠበት ደግሞ ከረንት ላይ ነበር እና በቃ የሚሰማው ሶሻል ሚዲያው ምንም ለልጆች ደግሞ ለሶሻል ሚዲያ ቅርብ ስለሆኑ ያ ስልጠና መሰጠቱ በሰዓቱ አስፈላጊ ነበረ። እና ያንን ትምህርት ካገኙ በኋላ ሰውዬው ደግሞ በቃ ተስፋ ብዙ ተስፋ እንዳላቸው ነው የነገራቸው። አሁን እንዳልኩሽ እዛም ላይ ሰውዬው ያስተማረው እግር ኳስ ብቻ አይደለም።
የተለያዩ ስልጠናዎችን ለስፖርት ቡድኖች፣ ክለቦች እንዲሁም ወጣቶች ጋር ለሚሰሩ ተቋማት የሚሰጠውና የሚያስተሳስረው ስፖርት ፎር ቼንጅ ያሉበትን ተግዳሮቶችም አህዱ እንዲጠቁማል።
በተለይ ሰው ላይ ሲሰሪ አንደኛ ለውጡ ረጅም በተለይ አሁን ምክንያቱም እያወራን ያለ ነው ስለ ባህሪ ለውጥ ነው። እያወራን ያለ ነው ስለ ህይወት ክህሎት ነው። እያወራን ያለ ነው ኢሚዲየት ይልቅ ትርፍ የምታገኝበት ነገሮች አይደሉም። ስለዚህ እኛ ስፖርት ፎር ቼንጅም ስንለው በእጅም ጊዜ የሚፈጅ ነው። እኔ እንደ ድርጅት መስራች ስራ አስኪያጅ ቮለንተር ነው የማደርገው። 100 ፉል ታይም ቮለንተር ነው እያረኩ ያለሁት። ሌሎችም ቲሞቻችን ቦርዱም ሁሉም ቮለንተሮች ናቸው። ስለዚህ በተለይ የቮለንተሪ ሀሳብን ከማስረስ አንጻር ምን ፈልገዋል ያ ላይ ይቀር ያኛው ነው። ግን በዋነኝነት ሁለተኛው ቻሌንጅ ዓለም ላይ በጣም ትላልቅ ተቋማት አሉ። ትላልቅ የዩኤን ተቋማት አሉ፣ የፕራይቬት ሴክተር አሉ፣ እኛ ሀገር ያሉ ሌላ ሀገር ላይ በዚህ በስፖርት ለልማት ብዙ አድቫንስ የሆነ ስራ ይሰራው፣ እኛ ሀገር ላይ ስትመጪ ምንም የለ ምንም ስራ አይሰሩም። ስለዚህ እነሱን የማሳመኑን ስራ ሄዶ ኮንቬንስ የማድረጉ ስራ የሌላ ሀገሮችን ተሞክሮ የራሳቸው ኦርጋናይዜሽን ተቋም ስሩ የሚሰሩ ስራዎች ሌላ ላይ ስፖርት ላይ እነሱ በደንብ ያምኑበታል እና እሱ ላይ ቻሌንጅ አለ። ምክንያቱም ስፖርትን እንደ መጨረሻ ነገር እንደማይፈለግ ነገር ወይም ደግሞ እንደ አዲሽናል ነገር የማየት ነገሮች አለ እና አንዳንድ ኦርጋናይዜሽኖች ያው ዶነር ቤት ስለሆኑ ስራቸው ለዶነር ሪፖርት የማድረግ እንትኑ ምናምን የግድ አለባቸው እና እንትኑን ብዙ ጊዜ መሳሰሩን ነገር አይፈልጉት።
የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ አህዱ ገብሩ ተቋሙ በተለይም ከዲያስፖራ ጋር ትስስር ለመፍጠርና ድጋፎችን ለማጎልበት በካናዳና በኒውዮርክ ቅርንጫፍ መስሪያ ቤቶችን የመክፈት ህልም ይዘው እየተንቀሳቀሰ መሆኑንም ለአሜሪካ ድምፅ አስታውቋል። ከአሜሪካ ድምፅ ዋሽንግተን ዲሲ ለተጠናቀረው ዘገባ አይደን ገረመው።
ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስተዋል። አንደኛ ቆሮንቶስ ራፍ 15 ቁጥር 20
ብራቹ አድማጮቻችን ለምሽት ያዝናቸው መሰናዶች እዚህ ላይ ተጠናቀዋል። በዓሉን ለምታከብሩ ሁሉ በድጋሚ እንኳን ለብርሃነ ትንሳኤ አደረሳችሁ ማለት እንወዳለን። የደንገረመው መሰናዶውን በመምራት ኤልያስ አስማረ ስርጭቱን በማቀናበር ጽዮን ግርማ በዋና አዘጋጅነት አብረናችሁ አምሽተናል። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዶችን እንጠብቃችኋለን። ሰላም ጤና ይስጥልን። ደህና ደሩ።
Yeah.